ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በከመጻፍት ዓለም ዝግጅታችን በአብዲ አብዱላሂ የተደረሰውን ያልታደለው ትውልድ መጽሐፍ ትረካ ክፍል 4ንና የመጨረሻውን እናሰማለን። በዚህም የተቀላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ። ክፍል 4 ወይዘሮ ስንቅነሽ አስፋው የቀበሌ 3 ነዋሪ። ወደ እኚህ እናት ቤት እንዳመራ ያነሳሳኝ በዚያን ቀውጢ ሰዓት ቤታቸው ከከተማ ወጣ ብላ በራሷ ግቢ እየተከለለች ፍጹም ጸጥተኛ ስለነበረች ለድርጅታዊ አሰራር የምታመች ሆና በመገኘቷ ብዙ ጓዶች አገንብሰው የገቡባት ባገርና በወገን ጉዳይ ሰፊና ጥልቅ ሐሳብ የተለዋወጡባት ክራራቸውን ቃኝተው የሰፊውን ህዝብ የሰቆቃ እንጉርጉሮ ጥንካሬውንና አርበኝነቱን ያዜሙባት በመሆኗ የሚያጋሩኝ ትዝታ እንደሚኖር በመተማመን ነበር። እንደዚህ ሰው ሆነን በስርዓት ሰርተን በልተን ጠጥተን ወጥተን ገብተን የምንኖር አይመስለኝም ነበር። እኛኮ በደርግ ዘመን በቁማችን ሞተን ነበር። የወደቀ ሬሳ እንኳ ወደ ጉድጓድ ይጣላል። እኛ ግን በድናችንን የሚጥለን የሚቀብረናተን ሰውነታችን ተረስቶ በማለት ወጋቸውን ቀጠሉ። እዚህ ቤት ብዙ ልጆች መጡ ነበር። ከነዚያ ውስጥ 8ቱ ተረሽነዋል። እነዚያን የመሰሉ አበባዎች ልጅነታቸውን እንኳ ሳያውቁበት እግዚአብሔር ያዋቂ ልቦና ሰጥቷቸው ለወገን እንዳሰቡ ምን ያደርጋል እንዳይሆን ሆነ ብለው በቁጭት ጉልበታቸውን በመዳፋቸው ደበደቡ። አንድ የፑሽኪን አባባል ትዝ አለኝ። ሰዎች እንደ ማዕረጋቸው ሳይሆን እንዳስተሳሰባቸው ቢከበሩ ኖሮ ይህ ዓለም የተገላበጦሽ በሆነ ነበር። የቃሉ እውነተኝነት ገዝፎ ታየኝ። ተራው ሕዝብ ለእውነት ሲጋደም ሹማምንቱና አለቆች በዘረፋና በግድያ ተሰማርተዋል። ይገርማል። በራሳቸውና በቤተሰባቸው ላይ የደረሰውን ሰቀቀን ሲገልጹ ለድሃ ልጆቼ ጉሮሮ ብዬ የዘራሁት በቆሎ ሸት ሳይቀር የኢሃፓ መደበቂያ ነው ተብሎ ተጨፈጨፈብኝ። እዚ ከጎን ያለው ጎረቤቴ ወታደር ነው። አንቺ ልጆችሽ ወታደራዊ መንግስት የሚቃወሙ ወንበዴዎች አንቺ የሃፓ ወላጅ እያለ መቀባለው ቁጥር ስለሚናገር ልጆቹ ደግሞ በተራቸው ማታ ማታ እዚህ ምታየው ጣራ ላይ የድንጋይ ናዳ ያወርዱብኛል። ማነ ለምን እንደው ብሎ መጠየቅ ምን ቆርጦኝ የማይሞከር ነገር የሃፓ መሰብሰቢያ ተብሏል። በመጨረሻ የሚያደርጉት ቢጠፋቸው በአጥር ጥግ ያሰርኳቸው ውሾች ላይ ፍልውሃ አምጥተው ደፉባቸው። እነሱም የሃፓ ውሻ ተብለው ይገርማል ውያሉ ሲጮሁ ወጥቼ ሳይ ከሰውነታቸውና ከመሬቱ እንፋሎት ይተናል። አለቀስኩ። ለማና ቤት ላለሁ ቀበሌ ሂጅ ፍረዱኝ ብል አርፈሽ ተቀመጪ ተባልኩ። ግልምጫ ጠግቤ ወደ ቤቴ ተመለስኩ። አብስሎ መብላት አስጠላኝ። አልጋው አስጠላኝ። መቀመጫው አስጠላኝ። መሬት እንድትውጠኝ ተመኘው። ወይዘሮ ስንቄ የናቢት እናት በተባልኩበት በተከበርኩበት አውራ ከድንጉላ በወለድኩባት አገር እንደንተን እንኳን በጅ በእንጨት ሊነኩን ተጠየፉን። ልቤ ከልጆቼ ስቃይ አልላቀቃለኝ። ሰውነቴን ጠላሁ። አልታጠብም ልብስም አልቀይርም። ልቤ በሐዘንና ጭንቀት ሰውነቴና ጨርቄን በእድፍ ተበላ። ከሰው አልገናኝ። ክርስትና ቢባል ልደት ቢባል ሰርክ ቢባል አልሄድም። አብረን ከኖርነው ህዝብ በመፈክር ከነ ልጆቻችን ተረግመን እንድንለይ ተደርጓላ። እስቲ አሁን እናቶ ታደሰ ቦጋለ፣ እነ ዘራይ ብሩክ ሶሪ፣ እነ ሻለቃ ከፍ ያለው፣ እነ ዳዊት ያዕቆብ እውነት ከእናት ማህፀን ተወልደዋል ወይስ ከሰማይ ዱብ ያሉ ቁጣ ናቸው? ያ የምታነቡት ወረቀት እየተቆፈረ ሲጎለጎል ሲወጣ ዘራይ ስሚ አሁን ይሄ ልጅሽ ቢገደል ይቆጭሻል ብሎ አፋጠጠኝ። በጥያቄ አደናበሩኝ። አይ ጥፋት ካለበት ግደሉታ አልኩ። ተከምረው ተንጎራደውብኝ አንደበቴ በልጄ እንዲፈርድ አስገደዱኝ። ሳይቀን አይቺ ምላስ ብቻ ለፈጣሪ እሱ ያውቃል በሱ ያልቃል እንዳልኩ ያ የማይነጋ ሌሊት ያ የማይመሽቀን ያ የማይገፋ ጭንቅ አልፎ መከራም ቢሆን ተቀምጠን ለማውራት በቃል መቼስ ተመስገን ነው በማለት በትካዜ ራቁ። ወይዘሮ አስካለ መኩሪያ ጎመን ሰፈር። እኚህ ሴት አንድ አይናቸውን ጋርዷቸዋል። አካባቢው በሐዘን መጎሳቆላቸውን ያውቃል። ሁለት ልጆቻቸውንና ባለቤታቸውን አጥተዋል። ጭውውታችንም ወደዚሁ አስከፊ ዘመን የሚመልስ ነበርና የተዳፈነውን እሳት ለመሞቅ ለመዘገብ በጥንቃቄ አመጣጤን አስረዳኋቸው። ልጄ ባለቤቴን ተክለ ማርያምን መውጫ መግቢያ አነሱት። እሱ ልጁን ላጣ፣ እሱ ፍሬውን ለተነጠቀ፣ ልጄ ያፋ ሆኖ አገር ሊሸጥ ሲል ተገደለ፣ ልጄ እኛን ሊጨርሰን እያሉ መቆሚያ መቀመጫ ሳጡት። ቆፍጣናውን ጦር ሰራዊት እንዲሁ አንገቱን እንዳስደፉት፣ የልጁ ነገር ሆድ ሆዱን እንደበላው ወደ ግንባር ሰደዱት። ሞተላቸው። ምን አሉኝ መሰለህ? ባልሽን የገደለው ያፋ ነው፣ የልጅሽ ጓደኛ አሉኝ። በካምፕ ውስጥ ባሌና ልጄ ስማቸው የሰበካ ጨው ማጣፈጫ ሆነ። ልቤን አማቱኝ። በማንኛው ላልቅስ? ለባሌ በልጄ ወይስ ስለ ልጄ በባሌ? ይግረምሽ ብሎ ትልቁም ልጄ ተደገመ። ይኸውልህ አይኔ በየየ ጠፍቶ ቀረ። የኔ እኮ ለብቻ ነው። ሁሉን ተቀማሁ። በሰው አገር ረዳቶቼንም ብርሃኔንም አጥቼ ሞቴን እየጠበቅኩ ነኝ ብለው እንባቸውን በመንታ መንታ አወረዱት። ዓለም ይስማው። የአስር አለቃ ካሰኝ ዘለቀ ቀበሌ 03 ጥረተኛ አባትና በርሻ ሥራ በተሰባቸው የሚያስተዳድሩ ናቸው። ከ17 ዓመታት በፊት በራሳቸውና በልጃቸው ላይ የተፈጸመውን ዘረፋና ግድያ እንዲያወጉኝ ጠየቅኳቸው። አዛውንቱ እንደ ሌሎች ወላጆች ሁሉ እንኳን ባንደበታቸው ሊተርኩት በልባቸው ሲያስቡት እንደሚዘገንናቸው አስረዱኝ። መቼም እግዚአብሔር እያየ የፈሰሰ ደም ስለሆነ የልጅ አወዳደቅ ከንቱ ሆኖ እንደማይቀር አስባለሁ። በቁርጥ ቀኑን አላውቅም እንጂ በእነሱም ይፈረዳል። ጥር 3 ቀን 70 ዓመተ ምህረት መጥተው ከዚህ ቤት ወሰዱት። ታሰረ፣ ዋለ፣ አደረ፣ ከረመ። በኋላ ይሄንን ቤት ሊፈትሹ መጡ። ቤቴን አመሳቀሉት። ፍራሹ፣ ሳጥኑ፣ ምንም የቀራቸው የለ። የተፋች ቤት አስመስለው የሚፈልጉትን ቢያጡ አንጡራ ገንዘቤን 300 ብር የያፓ ጥይት መግዣ ነው ብለው ወሰዱብኝ። በስተርጅና ላቤን አፍስሼ የቋጠርኩትን ጥሪቴን ቀሙኝ ብዬ ለበላይ ይግባኝ እንዳልል ዘመኑ አባቱ ዳኛ ልጁ ቀማኛ ነበርና እስቲ በዚሁ ይለፍልኝ ብዬ አንገቴን ደፋሁኝ። የፈራሁትም አልቀረ። ሚያዝያ 3 ቀን ከአስር አለቃ ንጋቱ ወልዴ፣ አስር አለቃ መኮንን በዳኔ፣ አስር አለቃ እሳቱ ሻሼ ጋር በቁጥጥር ስር እንድውል ተደረገ። ለ17 ቀናት ያለምንም ጥያቄ በእስር ካቆዩም በኋላ በመጨረሻ በተናጠል እየጠሩ ልጆቻችንን እርምጃ እንደተወሰደባቸውና ምን ሐሳብ እንዳለን ጠየቁን። ደነገጥኩ፣ ነደደኝ፣ አንጀቴ ተቃጠለ። ሰሙኛላችሁ፣ አህያ ከሞቴ የባሰኝ መጎተቴ አለች። ቀን ያወጣልኛል ብዬ በመከራ ያሳደግኩትን የድሃ ልጄን መግደላችሁ አንሶ እኔን በስር ማጉላላታችሁ የበደል በደል ነው ብዬ መልስ በመስጠት የተቆጡ ደነፉ። ብታንገራግርና ቤተ ገብቼ እየየላለሁ ብትል የልጄ ጽዋ ላንተም ይቀዳልሃል ብለው በማስፈራራት ፈቱኝ። ይኸውልህ ልጄ፣ ፈሪ ሆኜ ኖርኩ። አጎንብሼ ያለቅሳለሁ። ከዚያ ወዲህ ሕግ አለ ብዬ ቀና ብዬ አላይም አሉኝ በረጅሙ እየተነፈሱና በዓይኖቻቸው እንባ ሞልቶ። ወይዘሮ ስንቅነሽ ደስታ ቀበሌ 03 ኩሽና በመሰለች ትንሽ ክፍል ውስጥ እግራቸውን ዘርግተው የተቀመጡ እናት ሊጠፋ በደረሰ ማንደጃ ላይ በጣሳ ውሃ ጥደው ሁለት ራስ ሽንኩርት እየላጡ ተቀምጠዋል። የሚበሉትን እያሰናዱ መሆኑ ነው። መደቡ ላይ ሆነው አሻቅበው ሲመለከቱኝ አይናቸው በተስፋ መቁረጥ ደርቆ ሕይወታቸው በብቸኝነት ተወሮ ከጀርባቸው ጎብጠውና ከአንጀታቸው ታጥፈው በጣም ችግር በገራውና ባለዘበው አንደበት ሰላምታ ሰጡኝ። ልጃቸው ጓደኛዬ ነበር፣ ታምራት ከበደ፣ የድርጅቱ ስኳድ አባል። በትምህርት ቤት ሕይወቱ ኮከብ የቀለም ሰው፣ በአካል ብቃቱ ድንቅ የቅርጫት ኳስ ተጫዋች፣ ተፈጥሮ በመለሎ ቁመት ያጎላችው ዣርጋዳ ወጣት በመልክ እናቱን ይመስላል። ታምራት በቀይ ሽብር ግሬደር ተቀብሯል። ዛሬም እናቱ ከመቃብር ባልተለየ በሚከብድ ባዶ ክፍል የተሰበረ እግራቸውን በደህነኛው ደርበው ከችግርና ከመከራ ጋር ይደባበሳሉ። አመጣጤን ተረዱ። የገጻቸው መለዋወጥ ልብ ይቀረድዳል። ይህ በደም የተለወሰ ታሪክ بنبقى الراسة يهلينا وقات اندمي هون هلو عدنوين درسوا اللين فردوا اللين يجالة بمي لمن بمي مال سنهنيتا ما هسانا اتشون تشبتو بسيكا ايتا اتجبو يلجا اتشون سن دقاق مو بمترات على الكاسو لجين تامراتن اللين تاين طارين كمتوين ودارابوين حزابي أساطين السنس باندت ايت قدلوت تستغلو ودك اللاتشو انين قنن بمي بالت ايت متوين يندهون الگلش بلوين كتنا ناكبش تاگار ياتتاقلوين يان نزي چاکانيو چيكالي جيگار بقدلوي اباتونم السنم مادتاو سرچيم تاكاتر ريمن دالبلا اغرسا باراونكو فمالت አነቦ በእውነት ባይናገሩም የጻቸውና ቤታቸው ድህነትንና ጉስቁልናን ተቆራይቷል። ከዚህ በፊት እንዳጋጠሙኝ ወላጆች ለተረጋጋው ይት የሚበቃ ምንም ሁኔታ ባለመኖሩ በልቤ የነዚህ አረመኔዎች ጭፍጨፋ ከ17 አመታት በኋላም እያመረቀዘ ህመሙ ዛሬም በየቤቱ እንደጠና ተመልክቼ أصمان تشاكشو فلأيين كنقل لي متوهاية كيلومتر ركعة كمت قنيو كبرا من قسط كتما أصاف الدست والتاسوش متو بيسابة بعد سفرة دما تشوف السونة برنا ودزيو كتما أمرو شالك أباشا كفلو قدا إبالالو نية سبع عرات عمت عزاون تناتشو كدام مسيل كان نقاقر قواتشو ولا جو تشولو ليت يميروت الساتشوم اندالجاتشو بغفنيوتشو يأكال سكاي مكبالاتشو نو لجيه إن شالك عدستا مشاشا أستداداريو تسفا مقرسا دهن النتو ታደለ ደገፋ በኋላ የከተማሽም ይሆነ ጌታነ ገብረ ጻድቅ ቶሩ ሻመና ጃርሶ ጎዳና ጌታቸው መኩሪያ ብርሃኑ ደበላ በቀለ ቡሳዋ አልአዛር ጻድቅና መሰሎቻቸው ምን ያሰሩብናል አይኔን ሸፍነው አፌን በጨርቅ አፍነው ልጅ ይሃባ አንተ ባለመሳሪያ ብለው የሌለኝን ትጥቅ በዱላ ሊያስወልዱኝ ተጫወቱብኝ ልጆቻችን ወረቀት ከመበተናቸው ውጭ አንዲት ነፍስ እንኳን ሳይጠፉ በቁማቸው በጥብጣባ ጨርሰዋቸው በቃሬዛ እንዲሄዱ ከማድረጋቸው በላይ ደማቸውን በበረሃ ፈሰሱ። እኔንና ልጄን አስሮ ማንገላታቱ አልበቃቢላቸው ጌታቸውና ብርሃኑ የሚባሉት ቤቴ መጥተው የገነትን ታናሽ ጸጉሯን ጨምደው መሬት ለመሬት ጎትተው በሽጉጥ ሰደፍ ራሷን ፈነካክተው ተጫውተውባታል። እነዚህ አረመኔዎች ዛሬ መምህራን ተብለው አሉ። ለሰው ብርሃን ሊሆኑ ምን ያልፈጸሙብናል? የልጄን ስቃይ እንደሴት ቁጭ ብያየሁ አልቅሼ አሳለፍኩ። በጠቅላላው ለዓመት ከመንፈቅ በእነሱ እጅ ተንገላትቻለሁ። የሚገርመው በዚያኑ ሰሞን አንድ ኗሪ ይሞትና በቀብሩ ላይ የደረሙሾ ይወርዳል። በዚህ ጊዜ ለልጆቻችሁ አስለቀሳችሁ ብለው እኔንና የሟቹን የኑሩን አባት ሐጂ ሐሰን አንደታን አሰሩን። በስርቆይቼ በነበረበት የመጨረሻ ወቅት ሻምበል ይዮም መጣው። እንዴ እርሶ እዚህ ተረሱ? አይ ቆይስቲ ላስታውሳቸው ብለውኝ ይሄዱና እንድፈታ አደረጉኝ። እኚሁ የፖሊስ አዛዥ ይበሉ ይሄዱና ሻለቃ ደስታን እጅንሱ አሉኝ። ጌታዬ የፈታኝ እግዚአብሔር ነው። ከፈለገ መጥቶ እንኳን እግዚአብሔር አወጣ ይበለኝ እንጂ እኔ ወደሱ የሚሄድበት በደል የለኝም አልኩና ቀረው። ከዚያ ክፉ ጊዜ ጀምሮ ሁለመናዬ ብሶት አዝሏል። ስንቱን እነግርሃለሁ። ዛሬም የሚፈነጩት ዓለማቸውን የሚቀጩት የወለዱትን የሚያሳድጉት የሚድሩት እነሱ ናቸው። የኛንማ ምን ልሃለው በማለት ውይይታችንን በቁጭትና በሐዘን ቋጭት። ምዕራፍ 4 ሰማዕታት የመጀመሪያው ሰማዕት ተማሪው የዘመኑን ተራማጅ አስተሳሰብ የተቀበለው ያዳበረውና ያሰራጨው ለተማሪው የትግል ሐሁ መቁጠሪያ ማዕከል ከሆነው ትምህርት ቤት መሆኑ ይታወቃል። በወቅቱ ከነገሌ ለከፍተኛ ትምህርት ወደ ይርጋለም የሄዱ ተማሪዎች ለተሳትፎ ቅርብ የሚያደርጋቸው ደረጃ ላይ ስለነበሩና ሁኔታውም ስለጋበዛቸው ከሲዳማ ከጌዲዮና ከጀምጀም መጥተው ለትምህርት ከተገናኙአቸው ወንድሞቻቸው ጋር የትግል አጋርነት አቋማቸውን አስተባብረው የመንግስትን ዋልታ ይወዘውዙት ጀመር። በሲዳማ እውቅ የነበሩት ቁጦቹ የመይሶን ሹማምንት እነ አቶ እሸቱ አራርሶ፣ ወልደ ማኑኤል ዱባለ፣ ቤተና ሆጤሶ፣ ተስፋዬ ሐሚጦ፣ መንክር ግርማ፣ አቶ አፖሎና ሌሎችም ግብረአበሮቻቸው የወጣቱን ጸረ ፋሽስት እንቅስቃሴ ለማፈን በ1969 ዓ.ም ተመረጠ። ተማሪ አጥዮስ ተክለ ማርያምን ከሌሎች የሲዳማ ወጣቶች ጋር ወይማ አካባቢ ወስደው ረሸኑ። መስዋዕትነት ከቃል ሳይሆን ከደም ተደመጠ። የደም ድምጽ ጥሪው አስተጋባ። ያጥዮስ አስከሬን ንግሌ ሲገባ የመጀመሪያ በመሆኑ ልዩና የሚዘገንን ነበር። ተማሪው ቂም ያዘባቸው ሚሊተሪ ፖሊሶችና እነ ሻምበል ጳውሎስ ያጥዮስን አስከሬን አይረከቡም አለ። ወዳችንን ፋሽስታዊ መንግስት ገድሎት እንዴት የፋሽስት ወታደሮች ይቀርታል በሚል ስሜት ማጉረምረም በረታ። የቤተክርስቲያኒቱ የቀብር ስፍራ ተጨናነቀ። ጠቡ ተካረረ። በዚያ በመሽት ዱላ ተጀመረ። ግብግቡ ሲበረታ ተኩሱም ቀጠለ። በድንብርብር ተበታተን። ወላጆች ሁሉ ተሸማቀቁ። ከዚህም ሌላ ያጥዮስን አስከሬን ከይርጋለም ለማምጣት የተኮናተሯት መኪና ሁሉን ለማሳፈር የማትችል በመሆኗ እስከ ክብረ መንግስት በሌላ መኪና የመጡ ወጣት ተማሪዎች በነበረው የትራንስፖርት ችግር በአጃቢ መኪና ሲመጡ በመገልበጡ ናይሉ በቀለ፣ ይግለጡ ካፕቲመር ከፍተኛ አደጋ ሲደርስባቸው፣ ተማሪ እቴቱ በላይ ሐዋስ በዚሁ አደጋ የደረሰባት ጉዳት ስለጠናባት ህይወቷ ሊያልፍ በቅቷል። የሁኔታው አስከፊነት የሁሉንም ልብ ለተጋድሎ አደነደነ። በቃ ያለ መስዋዕትነት ድል የለም። ወዲያው የፓርቲው የፕሮፓጋንዳ አካል ለመታሰቢያቸው ለአባላቱም ጽናት የተቀኘላቸው ብርታት ሰጪ መዝሙር ተሰራጨ። ምን ልበልህ ጓዴ ምን ልበልህ፣ በትግል ልከተልህ፣ ኢዳ ከመስኩ ላይ መሲንቾ ካፋፉ፣ ቀይ ፈሳሾች አሉ የሚያደናቅፉ የሚል ተዘመረላቸው። ትግል ትግል መስዋዕትነት በህይወት ሙሉ ትርጓሜ እያገኘ መጣ። አሁንም ወደፊት ሁለተኛ ዙር ሰማዕታት ምሁሩና ተማሪው በአገር አቀፍ ደረጃ አይኑን ጨፍኖ የመጣበትን ጭፍጨፋ አይኑን አፍጦ ተቀበለ። ወጣቱን ለድርጅቱ የነበረው ፍቅር በጠመንጃ ፊት ብርታት ሰጠው። የበራሪ ወረቀቶችና ካሴቶች መልእክት በወጣቱ መንፈስ ሞትን አሳነሱት። ወታደራዊው ገዳይ እጅ በ1969 ዓመተ ምህረት ወጣት አደን አብዲን ይዞ ካፈነ በኋላ በዲዳ ሊበን አየር ሜዳ መቀበሪያውን አስቆፍሮ በM14 ጥይት ደብድቦ ከገደለው በኋላ አልባሳቱን በመቃብሩ ላይ አቃጠለ። በዚሁ ተመሳሳይ ጊዜ በአዲስ አበባ ያሬድ ሙዚቃ ትምህርት ቤት ተማሪ የነበረው የ25 ዓመት ወጣት ተማሪ ተስፋዬ ገዛኸኝን ከቃሊቲ ከፍተኛ 2 እስር ቤት ወደ አዲስ አበባ ከርቸሌ ከወሰዱት በኋላ የግራና ቀኝ ጉያውን በኤሌክትሪክ ጠፍሰው በቁሙ እንዲተላና እንዲበሰብስ ካደረጉት በኋላ ረሸኑት። የደርግና መይሶን ድብደባ አፈናና ግድያ እየበረታ በሄደ ቁጥር ፓርቲውም ወጣቱን በትግሉ የሚያስተሳስሩትን አንድ የሚያደርጉትን የፕሮፓጋንዳና የቅስቀሳ ስራ ያፋፍም ነበር። በእስር ክፍል መዘመር፣ በሞት አደባባይ መዘመር፣ በየጥናት ክበቡ የትግል ቃል ኪዳን መግባት። ለዘመናት በጭቆና ማጥ በግፍ ሰንሰለት ታስሬ መብቴን ላስከብር ጨቋኙን ልስር ተነስቻለሁ ዛሬ። ይኸው ታጥቄያለሁ ዛሬ። ፍጹም ነው እምነቴ፣ የትግሉ ነው ሕይወቴ። ልጓዝ በድል ጎዳና በወደቁት ጀግኖች ፋና በማለት አዜመ። መስዋዕትነቱ ቢከብድም ኢህአፓን አመነ፣ በኢህአፓ በእጅጉ ተማመነ። ኢህአፓ ባለድል ፓርቲያችን፣ አለኝታ መሪ ኮከባችን፣ ተበቃ ያለ ከኋላችን፣ አንፈራም ትጥቁን የጠላትን። ታጋይ የተወለደው በትግል ትግል ከደም ስሩ ተዋህዷል። ወኔው የማይሞት ለዘላለም ፍጹም ለፋሽስት ጦር አይገዛም በማለት በቅብብል አዜመ። በየህዋሱ ደረቅ ርዕዮተ ዓለማዊ ጥናት ብቻ ሳይሆን ኪነጥበባዊ ክንዋኔዎች በውበት በድምቀትና በጥራት በተከታታይ ተሰራጩ። ሕይወትና ሞት ይፋተጉ፣ ይታገሉ፣ ይሳመጡ ጀመር። ሶስተኛ ዙር ሰማዕታት። በ1969 ዓመተ ምህረት አጋማሽ ከነጌሌ ወደ አዋሳና አዲስ አበባ ካጋዟቸው ወጣቶች መካከል እነ መምህር በሪሁን ገብረህይወትን፣ መምህር ታምራት ኃይሌን፣ መምህር አስረስ ካሳን፣ መምህር ሙሉጌታ አሰፋን፣ መምህር ታፈሰ አምሳሉን፣ ተማሪ አለማየሁ አጀብን፣ አቶ ድበትን፣ ሼክ ኤድን፣ ኮሎኔል ይርጋሸዋ ገለታን፣ ሻምበል መኩሪያ ቢራቱን፣ አንድ ስሙ የተዘነጋ ኮሎኔል ከሌሎች የአዋሳ ልጆችና ዳንኤል ታፈሰ ዘማሚት ከሚባል የይርጋለም ልጅ ጋር ነሐሴ 19 ቀን 1969 ዓ.ም ተመረጠ ወደ ወንዶ ገነት በመውሰድ ፈጇቸው። በዚህ ዕለት የተፈጸመው አገዳደል እንዴት እንደነበረ በቦታው በአጃቢነት ሄዶ የነበር ወታደር ገመቹ ፉላስ በሰጠው ምስክርነት በስፍራው የነበሩ ባለስልጣናት ሻምበል ባሻ ጌታሁን አቦዬ፣ ኃይለ ኢየሱስ አባ ሐሰን፣ ጴጥሮስ ገብሬና ሌሎች ባለስልጣናት፣ የገበሬ የወጣትና የሴት ማህበራት ተወካዮች ነበሩ። ምሽት ስለሆነ በጄኔሬተር መብራት ፌስቲቫል መሰሉ ዝግጅት ድምቀት እንዲያገኝ ተደርጎ እየተበላ እየተጠጣ ነበር። አብዮቱ በአናርኪስቶች ላይ ስለተጎናጸፈው ድል በኃይለ ኢየሱስ አባ ሐሰን ገለጻ ከተደረገ በኋላ በአስረሽ ምችው ድግስ ፊት መምህር ታፈሰ አምሳሉን እርቃኑን በውስጥ ሱሪ ብቻ ታስሮ ቀረበ። የክፍለ አገሩ አስተዳዳሪ ኃይለ ኢየሱስ ሽጉጡን በመምዘዝ ሲደግንበት፣ ሟቹ በሙሉ ድፍረት ከፋሽስቶች ጥይት እንጂ ዳቦ አንጠብቅም፣ ኢህአፓ ያሸንፋል፣ ፋሽስቶች ትወድማላችሁ እንዳለ ተኩሶበት ወደቀ። ደገመው፣ ተጨበጨበለት፣ መፈክሩ ወረደ። በመቀጠልም መምህር በሪሁን ገብረ ሕይወት ቀረበ። የክፍለ አገሩ የሴቶች ድርጅት ሊቀመንበር እንድትገድለው ተደረገ። ከማጀት ወደ አደባባይ የወጣችው አብዮቱን በደም ልታቀላው እንደሆነ በግብር ተገለጸላት። ተጨበጨበ፣ እየተበላ እየተጠጣ መፈክር እየወረደ ሌሎቹና ጀግኖቹ ወታደራዊ መኮንኖችም በህሊና ቢስ የከተማ አውደልዳዮች እጅ ታስረው ተረሸኑ በማለት ዘግናኝ ትውስታውን ተረከ። በዚህ መልክ ደርግና መይሶን የዝንጀሮ ጎልጓይ የጦጣ ዘር አቀባይ በመሆን የተሰማሩበት የአገር ማሳ ፍሬ አልባ ሆነ። በተቃራኒው ግን ወጣቱ እምቢ ለባንዳ እምቢ ለፋሽስት ከጣን ገዛም በኃይል በጠየት ተኝተ የነበርክ ተጫጭኖህ እንቅልፍ ጊዜህን ለትግሉ ሰዓትህን ለትግሉ ወስነህ አሳልፍ ወገን ልብ ግዛ ወገን ድፍረት ግዛ በቃ ይበል ጭቆና በቃ በል ብዝበዛ እያለ ባቋሙ ጸና ግድያው ተፋፋመ። አራተኛ ዙር ሰማታት ህዝባዊ ወገን ስቅይቱ የበዛ ቢሆንም ከዚህ ሁሉ ግርፋት ስደትና ሞት በኋላ ግን ያባ እንደሚያሸንፍ ታላቅ ተስፋ ስለነበረው ሞትን ያለመጠራጠርና ያለምንም ፍርሃት ተጋፈጠ። ደርግ መኮንኖችና አስር አለቆችም ስለ ኢትዮጵያ ጉዳይ ከኛ ሌላ ማን አለ ብለው በተነሱ የመይሶን ሰዎች እየተገፉ በእያንዳንዱ የአገራችን ደረቅ ጣቢያ ሁሉ ቀይ ሽብር ያፋፍሙ ነበር። 1970 ዓ.ም መግቢያ በጀምጀም ተማሪ ሰይፉ ሰለሞንን፣ ቦሬ ላይ ተማሪ ዳንኤል ፈጠነን፣ ተማሪ ምህረታብ አስገዶምን 20 ከሚደርሱ የሲዳማ ወጣቶች ጋር ረሸኑ። በመይሶንና ደርግ ካምፕ ታላቅ ፈንጠዝያ ተደረገ። አምስተኛ ዙር ሰማዕታት ደርግና መይሶን በጭካኔና በፍርሃት ያካሄዱት የነበረው ጭፍጨፋ ተቃዋሚዎቻቸውን ብቻ ቢመስልም በአብዛኛው ግን ግፍና ግድያው በንጹሃን ላይም በርትቶ ነበር። በነገሌ አካባቢ ፊታቸውን ወደ ጭቁን ወታደር ሲያዞሩ ምክንያታቸው እጅግ በጣም የሚያሳዝን ነበር። በዚያ ወቅት የሶማሌ ጦር ገፍቶ እስከ አጎባ ድረስ 42 ኪሎ ሜትር ርቀት መጥቶ ነበር። የኃይል ሚዛኑ ፈጽሞ የማይጣጣም ስለነበረ የኢትዮጵያ ጦር ማፈግፈግ ግድ ሆኖበት ነበር። የካድሬው አካኪ ዘራፍ ሰበካና የጦሩ ስሜት ተወጠረ። አንዳንድ የሰራዊቱ አባላት በልቂቱ አስገዳጅነት ሐቁን በግንባር ማስረዳት ተያያዙ። ኮንጎም ዘምተናል፣ በብዙ የውጊያ ቀጠናዎች ሁለናል፣ ግን መድፍ በኤም1 አልመለሰንም። በኮሪያም ዘምተናል፣ የሀገራችንን ስምና ባንዲራ ከፍ እንዲል አድርገናል። ቢሆንም በዛን ሰዓት መድፍ በመትረየስ አልመለሰንም። ይህ ለማያስፈልግ መስዋዕትነት የዳረገን ውጊያ በትጥቅ ይስተካከልልን ብለው ጠየቁ። በዚህ ጊዜ ካድሬዎቹ የሀፓ ጀሌናችሁ ከሶማሌ መንግስት አብራችሁ አገር ልታስቆርሱ ነው፣ ለካ ተዋጊውን ሰራዊት ከኋላ የሚጥለው የእናንተ የሀፓዎቹ ጸራቢዎች ጥይት ነው፣ ነጭ ታንክ መጣብህ ሽሽ እያላችሁ ጦሩን የምታስበረግጉት እናንተ ናችሁ ብለው በጦሩ ፊት በታወረ ሐሰት ከወነጀሉና ካወገዟቸው በኋላ ታህሳስ 1 ቀን 1970 ዓ.ም እነ መቶ አለቃ ጌታቸው ገብረ መድህን፣ መቶ አለቃው አለማየሁ ደምሴን፣ 50 አለቃ ቦጋለ መኮንንን፣ ወታደር ገብረ ኢየሱስ ጎሳን፣ ወታደር ተስፋዬ ዳመሳን፣ ወታደር ተካ መኮንንን፣ ወታደር አብዲ ሰንደሎን፣ ወታደር አወልን፣ ወታደር ደምሴ ገብረ ስላሴን፣ ወታደር ለማ እንግዳ ወርቅን ሙሽራውን ከጫጉሎ ቤት አውጥተው፣ ወታደር በላቸው ከበደን፣ ወታደር አሰፋ ቢልልኝን፣ ወታደር ጎሳዬ ሽብሩን፣ ሌላ ስማቸው የተዘነጋ የአስር አለቃና በጠቅላላ ቁጥራቸው ከ15 የማያንስ ወታደሮችን አጎባ ላይ በመትረየስ ደበደቡ። በዚህ የፍልሚያ ግንባር ሰራዊቱ ከአገሩ ፍቅር ባሻገር በካድሬዎች ላይ የነበረው ጥላቻ እስከ አልነበረውም። ተቀላቀል ሲባል ፋንጃውን በአፈሙዝ ወድሮ ሚሊሻ ወደፊት ካድሬ ወደ ኋላ በማለት ነበር ለብሔራዊ ክብሩ በስሜት ሲዋደቅ የነበረው። የሁለት ወገን ጦርነት፣ በአንድ በኩል የሞቃዲሾ ሰራዊት፣ በሌላ ፊት ከጉያው ቀጣፊና ቀሳፊ ካድሬዎች። ስድስተኛ ዙር ሰማዕታት ትውልዱን ለማውደም ፋሽስቶች ደም የሚያስጠጣ አባዚያቸው ጠናባቸው። የሰው ሥጋ ተራቡ፣ ከሰብአዊነት ተራወጡ፣ በመትረየስ መዘመር ወደዱ፣ በሥቃይ መደሰት መረጡ፣ ሰው ለመብላት አፋቸውን ከፈቱ። የሁኔታዎች አስከፊነት የእያንዳንዱን የመኖር ህልውና እያጣበበው መጣ። በሰባ ዓመተ ምህረት አጋማሽ እስከ 100 የሚደርሱ ወጣቶችን በማሰር የበዛ የአካል ሥቃይ እንዲቀበሉ አደረጉ። ምላስ እስከ መቆረጥ አንዳንዶችን ለከፍተኛ አእምሮ መቃወስ አደረሱ። በእውነት በዓለም ላይ እንደ ፋሽስቶች ያለ ፈሪ የለም። ጭካኔያቸው የሚመነጨው ከድፍረትና ቆራጥነት ሳይሆን ወሰን ከሌለው ጭንቀትና ፍርሃት በመሆኑ ለእርምጃቸው ምርጫ የለውም። ወጣቱ በዚህ ሁሉ ጥንቅጥ ውስጥ ሆኖ አብዛኛው አባልና ደጋፊ ከክህደት ይልቅ የክብር ሞትን ቢመርጥም ፓርቲው በደረሰበት አገር አቀፍ ጠንካራ ጭፍጨፋ ላይ የሁኔታዎች አስገዳጅነት በመታከሉ በተወሰኑት ዘንድ በሌላ ክፍለ አገርና አውራጃዎች ሆነ ተደረገ ሲባል የምንሰማው የድርጅቱ የውስጥ መፍረቅረቅና አንዱ አንዱን አሳልፎ የመስጠት ሁኔታ በንግሌም ተከሰተ። ወኔ ፈሰሰ፣ ቃል ኪዳን ተጣሰ። ሆዴን ሆዴ ስለው ቁርጠቱ ገደለኝ እንዲሉ ፓርቲው ለታላቅ ኃላፊነት ያስቀመጣቸው ጓዶች ሚስጥሩን ይጎለጉሉት ጀመር። የሚተርፍ እየመሰለው ጓደኛን ቆሞ የማስገረፍ አሳዛኝ ሁኔታ በስቃዩና ውድቀቱ ላይ ተደርቦ ቅስሙን ሰበረው። አንዳንድ ጓዶች የሰው መሰል አውሬዎችን ተራ አታላይነትና አጥማጅነት በመዝረክረክና በፍርሃት ስለተቀበሉ ራሳቸውንና ጓዶቻቸውን ለከፍተኛና ለማያዳግም ምት አጋለጡ። ለነገሌ ቦረና ወጣቶች በግፍ መጨፍጨፍ ተጠያቂ የሆኑት እነ አቶ ታደሰ ቦጋለ የህዝብ ደህንነቱ ኃላፊ፣ ዳዊት ያቆብ በህዝብ ድርጅት የመኢሶን ካድሬ አሁን ውጪ ያለ፣ ወታደር ዘርአይ ብሩክ ሶሪ አሁን ሻለቃ አዲስ አበባ የሚገኝ፣ ሻምበል አረጋ የህብረቱ ካድሬ፣ ሻለቃ ከፍ ያለው አድገህ የፖሊስ አዛዥ፣ ቀዩባብ ነጌዲዮን፣ አባቡ ደበሌ፣ ሰለሞን ዘነበ አስናቀ የህብረት ካድሬ፣ ወታደር ተስፋዬ ሮበሌ መርማሪ፣ ጌጤ አንበርብር ህዝባዊ ድርጅት፣ ከጤና ጥበቃ ተወካይ ዶክተር ሞላ፣ እነዚህና ሌሎችም የቀበሌ ታጣቂ ተባባሪዎቻቸው የነገሌ ቦረና ታጋዮች እንደ አዲስ አበባው ሬዲዮ እንኳንና ጥይት ደህና ዱላ ሳያርፍባቸው አብዮታችን ከተከላካይነት ወደ አጥቂነት ተሸጋግሯል፣ ቀይ ሽብር በአናርኪስቶች ላይ ይፋፋም በማለት ለዘላለም በሚጠይቃቸው ደም ለጊዜው አብዮታዊነታቸውን አስመሰከሩ። በሚያዝያ ወር 3ኛው ቀን 1970 ዓመተ ምህረት በሻምበል ባሻ ጌታሁን አቦዬ የሚመራ ቡድን ከአዋሳ በሄሊኮፕተር በመጣ ምሽት ከምሽቱ 4 ሰዓት ወህኒ መጥተው እነ ተማሪ እሸቱ ተሰማን፣ ንጉሴ ወንድሙን፣ ሙሉ ዓለም ንጋቱን፣ ተስፋዬ ካሰኝን፣ ክንፉ እሳቱን፣ አስጨናቂ እሳቱን፣ ታምራት ከበደን፣ ሰለሞን በቀለን፣ መሰለ አየናቸውን፣ እንዳይ ሲሳይን፣ መምህር ኮርማ ዱግዳን፣ መምህር ገዛኸኝ ተገኔን፣ መምህር ተከስተ ገብረ መስቀልን፣ መምህር ታፈሱ ከበደን፣ መምህር ዋሪዮ አዲን፣ ተማሪ ግርምት ዓለም ደገፉን፣ ነፍሰ ጡር የነበረች አበበች ካሳን፣ በሺር ኤደንን፣ ዮናስ ማሞን፣ በኃይሉ ተስፋዬን፣ አለማየሁ ለማን፣ ዘሪሁን አስፋውን፣ ጸጋዬ መኮንንን፣ በጠቅላላ 25 ወጣቶችን ሌሊት ታከለ ዋርካ በሚባል ስፍራ ወስደው ረሸኗቸው። ሰባተኛ ዙር ሰማዕታት። ያዳቆነ ሰይጣን ሳያቀስ ሳይተውም እንዲሉ የቀዱ የሚጎነጩለት የደም ጉድጓድ ቢጎል ልባቸው ለግድያ አገረገሩ። ጆሮ ጠቢዎቻቸውን በየጓዳው በየጎድጓዳው አሰማሩ። እንኳንስ የተበደረን የተኛን የሚቀሰቅሱ የእንጉርጉሮ ግጥሞች እጃቸው ገቡ። ወንድሙ ሲገደል ወንድሙ ካልከፋው አምጡለት ሱሪውን ደሙ እንዲከረፋው። ይህ ለበቀል ለትግል ተነሱ የሚል ድምፅ በወጣቱ እጅ በወጣቱ ልብ በደም የተጻፈ ሐቅ በመገኘቱ እና ጅሬ ተደናገጡ። እንዲታፈንም በመንግሥቱ ኃይለ ማርያም ስም ተማምለው ተነሱ። በሐምሌ አጋማሽ 1970 ዓ.ም 10 ያህል ወጣቶችን ይዘው ኢሰብአዊ በሆነ ሁኔታ በምርመራ ካሰቃዩአቸው በኋላ ደም የለመደ ሁለንተናቸው ዳግማዊ ሀፓን አገኘን እያሰኘ ያስጓራቸው ጀመር። ትርኢቱ እንዲህ ነበር። ከሌሊቱ 9 ሰዓት ተኩል ሲሆን ከእስር ቤቱ በስተጀርባ የወታደር መኪናዎች ድምፅ መሰማት ጀመረ። ወደ ግቢው ገቡ። እነ ጌታሁን አቦዬ ለግድያ የሚምዘገዘጉባትና በየደረሱበት መግለጫ ይሰጡባት የነበረች ባለ ማይክሮፎን ላንድሮቨር ገብታ መብራቷን በረጅሙ ወደ እስረኞች ክፍል ለቃ ቆመች። ሌሎችም ጅፖችና ዋዞች ካድሬዎችንና አጃቢ ወታደሮችን የያዙ በዙ። 10 ሰዓት ሲሆን የበረንዳው መብራት በራ። ሁሉም ወደ እስር ክፍሉ ተጠጎ። የ01 የ02 3 4 5 6 ቀበሌ ሊቃነ መናብርት የአካባቢያችን ሕዝብ የሚያውቃቸው ገዳይ ታጣቂዎችና ጥበቃ ጓዶች፣ የከተማው ሹም፣ የጦሩ አዛዥ ዘራይ ብሩክ ሶሪ፣ አባቡ ደበሌ፣ አረጋ ጌዲዮን፣ ሻለቃ ከፍ ያለህ አድገህ እና ሌሎችም በርካታ በሚስጥር ሲሰሩ የነበሩ ሰዎች እጅብ እጅብ ብለው ቀረቡ። ከመካከላቸው አንዱ በርካታ ገመዶች ከመኪና ውስጥ አውጥቶ አመጣ። ሁሉም ተራ በተራ እየተጠሩ እንዲወጡ ተደርጎ እጆቻቸውን የኋልዮሽ ተጠፈሩ። የክፍለ ጦሩ አዛዥ ኮሎኔል መንግስቱ ወልደ ገብርኤል ወደ መብራቱ ከቀረበ በኋላ የንግግር ወረቀቱን ዘረጋ። አፈር ልሶ የሚነሳ እባብ መርዙ ኃያል እንደመሆኑ የእነዚህም ዳግማውያን በቀይ ሽብር ባጸዳነው ወጣት የህብረተሰብ ክፍል መሃል መገኘት አደገኛ ነው በማለት ካተተ በኋላ መንግስታችን ባዘዘው ባጸደቀውና ህዝብ ባመነበት መሰረት በግልጽ ሊታዩ በሚቻልበት ቦታ እየተወሰዱ ከመሬት በላይ እንዲፈጸም በማለት አዘዘ። ቀበሌዎች ጭዳዎቻቸውን እየጎተቱ ሄዱ። በ05 ቀበሌ የተፈጸመው ግድያ ከእስር ክፍሉ ጀርባ ስለነበረ የማለዳውን አስፈሪ ጸጥታ ጥሶ የወጣት ዘነበ ባህሩ ድምፅ ተሰማ። ኢትዮጵያና ህዝቧ ከሚያሰቃዩአቸው ፋሽስቶች እጅ በታጋይ ጀግኖች ልጆቿ ቁርጠኛ ትግል ነጻ ይወጣሉ ካለ በኋላ የአውቶማቲክ ተኩስ በአካባቢው አስተጋባ። ጸጥታ ሆነ፣ ርጭ አለ። ያባ አሸንፏል የሚል ድምፅ በተዳከመ ትንፋሽ በተደጋጋሚ ተሰማ። የሌሎችም ሐቅ የሚያቃትት ድምፅ እንዲሁ። ሊታፈን የማይቻል የፍትህ ጠያቂ ድምፅ ለጊዜው ተዘጋ። ነሐሴ 11 ቀን 1970 ዓ.ም ሌሊት ተማሪ መሰለ ጥላሁን፣ ዘነበ ባህሩ፣ አደን ዋሪዮ፣ አገሬ ከበደ፣ አልማዝ አለማየሁ፣ አቶ ተካልኝ ሆቲቲ፣ ወታደር ምንተስኖት ዛፉ፣ አንድ ሚሊሻ የጎንደር ልጅ በድምሩ 8 ወጣቶችን ገለው በላያቸው ላይ መፈክር ከለጠፉባቸው በኋላ በየቀበሌው መንገድ ጥለዋቸው በትዕዛዝ ህዝብ ከየቤት ወጥቶ እንዲያይ አደረጉ። ስምንተኛ ዙር ሰማዕታት። የደርግና መይሶንን ብርቱ የደም ስካር የወለደውን ታላቅ አውሬነት መግለጽ ያዳግታል። በአውሽዊትስ የናዚ ጀርመን ወንጀለኞች ከደርግና መይሶን መኳንንት የሚለዩት በኬሚካል መፍጀታቸው እንጂ በጭካኔ ድርጊታቸው ሁሉ የአንድ ሳንቲም ሁለት ገጽ ያህል ነበሩ። ናዚ 11 ቀን ሌሊት በስምንቱ ወጣቶች ላይ በአደባባይ ግድያ ከፈጸሙ በኋላ እንሻለቃ ደስታ መሸሻ የክብረ መንግስት አስተዳዳሪና ጃርሶ ጎዳና የመይሶን ካድሬ አጋዥነት በእንሻምበል ባሻ ጌታውን አቦዬ በያኝነት ተግዘው መጥተው በነገሌ ወታደራዊ ካምፕ 27ኛ ሻለቃ ምድር ቤት ውስጥ አፍነዋቸው የነበሩትን መምህር ካሱ መኮንን፣ መምህር በቀለ ኃይሌ፣ መምህር ብርሃኔ ርዕሶም፣ ተማሪ ሱሌማን ሐጂ ከድር፣ አድማሱ አንዳርጌ፣ አንተነህ ርስቱ፣ መስፍን መሐመድ፣ ሰለሞን ኃይሌ፣ ገነት ከፈለው፣ ምርዓት አሰግድ፣ መክብብ ዘመድኩን፣ ኑሩ ሐሰን፣ አልማዝ ጣፋ፣ እሱ ባለው ሳህሉ፣ ሁሴን ነጋሽ፣ ዋቁማ አባ ቡልጉ፣ በድምሩ 16 ወጣቶችን ነሐሴ 12 ቀን 1970 ዓ.ም ደማቸውን ሲያፈሱ ከነዚሁ ጋር በአጃቢነት ሄዶ እንዲረሽን የታዘዘው ወታደር መሰለ አይኑ እያየ ለመግደል ስላሳዘኑትና ስለተጨነቀ አንገቱን አዝሮ በመተኮሱ እሱም እዚያው ተደርቦ እንዲገደል አድርገዋል። እነዚህ ወጣቶች አስከሬን ሚሳ በተባለ ገበሬ ማህበር አካባቢ ሜዳ ላይ ተፈነጋግሎ ስለነበር የአካባቢው ገጠሬ በወጣት ሴቶችና ወንዶች ላይ የተፈጸመው የግፍ ግድያ ሳያንስ ለአውሬ መጣላቸው ስለተሰማው ተሰባስቦ ወደ ከተማ በመምጣት እንዲያ ያለ ተአምር ምንድነው? ለምንስ በእኛ አካባቢ ተደረገ? ከሆነስ ለምን አይቀበሩም? ብሎ በመጠየቁ 03 ቀበሌ ለአስተዳደሩ ሁኔታው ተገልጾ ዘራይ ብሩክ ሶሪ የተባለው ካድሬ በማግስቱ ግሬደር ይዞ ሄዶ እንዲቀበሩ አድርጓል። መደምደሚያ። በጠቅላላው ማለቂያ በሌለው የቀይ ሽብር ጥቃት ህዝብ ቅስሙ ባዘን ተሰበረ። አገር አበባዋ ተቆረጠ፣ ተስፋ ደበዘዘ። አነስተኛዋ የገጠር ከተማ ነጌሌ የተማሩ አርቆ አሳቢ ለህዝብ ተቆርቋሪ ትውልድ መሪ ልጆቿን ከሚያዝያ 69 እስከ ነሐሴ 70 ዓመተ ምህረት ባለው ጊዜ አጣች። ከሰባ በላይ የንጹሃን ደም ፈሰሰባት። ሰው በሌለበት መንደር እንዲህ ይሆኑ በሌላውማ ምን ይቀራቸው ይሆን? አገር በደም አበል ተመታ። ተናናሾች የሚከተሉትን አጡ። ቤታቸው ዘወትር ልባቸው በሐዘን የተደቀደቀ ወላጆቻቸውን ትካዜ ያውጃል። ዓለምን እንዲያዩበት የሚቀርብላቸው መነጽር ረጅሙ የጠመንጃ ፈሙዝ ብቻ። የልባቸው ምት ከቀይ ሽብር የግደል ዘግናኝ ጩኸት ስልቱ ሸብረክ ቢል ጣፈንታቸው ከፊታቸውም ከኋላቸውም በተዘጋጀው የደም መቃብር መውደቅ። ሂድ ሲሉት የሚሄድ፣ ተነስ ሲሉት የሚነሳ፣ ጮህ ሲሉት የሚጮህ፣ ዝም በል ሲሉት ዝም የሚል ሰብዕናው የደቀቀ ልቦናው የተበረበረ ደጋፊ የለሽ ሰብሳቢ የለሽ እድለቢስ መሆኑን በውርደት የተቀበለ አሳዛኝ ትውልድ ከስር እንዳሸን ፈላ። በባዶነት በፍርሃት እምነት በማጣት አረም የተዋጠ ምስኪን ትውልድ ተተካ። እንኳን አገራዊ ጉዳይን ግላዊ ሕይወቱን የመወሰን አቅ የተነጠቀ የተነሳ ወጣት ብቅ አለ። ለሚረግጠው ሁሉ የሚያጎበድድ አዲሱ የኢትዮጵያ ልጅ። የቀይ ሽብር ዶፍ ብዙ ጎጆዎችን አፈረሰ፣ ብዙ ወላጆችን ያለ ልጅ አስቀረ፣ ብዙ ብላቴናዎችን ታላቅ አልባ አደረገ። ወላጆች በተፈጸመባቸው ግፍ አበዱ፣ اگر تلو کبللو باز تمت از تنمری هزن بشتن یهونو موتوم که که شبر الکیت ودیه یه اپا ده گفی بنام پرو سووچن نای سماتات بیت سووچ درگن نام ایسون بالم چالو بچا یال فسموت نگر بینور نسو یا کبابی ایرن یه مسابن نای تکات تلون یه متن فسفت روی مب بچانجی یک ارون هلو نستوات چوال ایراو کرتو ماننم تراسو دی فسمو یمی چلون سکارون کوا مسکر ایچلوم درگ یا پانا تفال لو بلو آند تولد دات بطون کوا اسکلتا موتو درس ایت تمام منم نبر ایها پاوال ویم دگافی نبری تبالن سو گلاوی ارمج جاوننا انکس کاسیون هلو بمکتاتل یمم مار سواسو ستامت مرد ودات افرین برهننا علم صحی باهرو بذیراوی یملک کافتنا با دیفلوم پروگرام لمستاتف یمیا بکانت بیامتوم سرابیو تنیای نبرو بمیل مستاگدات چوننا ادلو للیلوچ مفقدو لدرگیتا چو ماسرجا ایهانان یمسرات یمادگ یمشاشال یمنکساکس یمبلات یمتتات یمبل بس مبتون کلو لما گدب یمای فترو سبب یمای تمدواش کلال نبرم اسکی گرسسو درس بمسرطاوی درجتو چاچو یادرگوت ینبرو وییت بنزیو بالتر دلو زیگو چیوت سوریانچی بلمات بمهبراوی ناباگر فدرگو دایلائی عال نبرم یزیان یال تبدلتو لد کورات النت بلهنت یا علامات نونت تأمر سرینت یا وقنا برنا سموبه تر ربط ولوشن تاچوی متعن بر دزیت روم سریم میونن عن یه درج بال سلطان نبر گله سو لبزو تاتوش سکای ناموت مکنیات خونو نبر دمارج یه بکاو یه سو یه متعن منفسی یه متعالیتم کنم یه لینا سلام سلنا سو بچنکت اینور نبر ثلاثة تانتكان بمكينة سيبوازو عند منغدنيا كتتارو وستو ليفتي تاييكننا شوفيرون عزو اكو مو يچنو تال تاكيكن تتاقوازو لبو بفرات ستكالت يا سفرون قلسب شكوت لبنو بس عانت ملت تادر قنو زي مكينة لأيو التاهو فمالت سي تاييكوال سويو لنقطة ارو لكتا ماندت تادر سوينو فمالت بتماسنو ياسر الدال عجيريو اندتك جنبت كمكينة عصور ردو بل كمكينة عفي اللفيت بسوم سوم ما كالسل بمالت بقاب بيناوغون شبكتو دك جنوبت بوزو بموالي مسمر تجمرة السو بمكينة مكارينيا ومنقدينيا برجة كدنقاتيو غار كتوسن ساس بوالا رواجو تزلف اللفة عالچالم تنشاو تساسرة ندد جنبت اسكوموت ما نباك اللي تقلنو بل عون ايايو منقلون لك اسكت ولا ولا شعك كاوروت فمالت عززو إلا سبوم ينفس ينفس سنداوري شعك كاتو سوى مروت ترفا ايهو قلسة بزيو جيزينا كوابي كبيرو ودمنو ريا تيازقم عند بكر بيميوكو عبروتي نورسو اكام لينشاكي ايه ام بسای اندین نه بیلو سمتت باد شگوتو مزو انت مام من نونی بلاوت اینی آوری نی اینی ام بسانی بلو کافت تا بوالا نساعتت اسکت رو اندی کبال لب مادرک کنگل است بوالا شگوتون بگون نشتو و دبیتو عمرتوال تزیم لیلا لسرای میگرگل بتن مکینا کلا ستشه ای سفرم شوفیرو کفتو یزبو سیلو سما من اندت اما دبت يتراغاد قطع نقر على بل مطو متر ودفيت مطو متر ودوها لاهيت بلو يزال يتت اما دمك على شفيرو عبرون دي فنزدان السو انديدن يساو ليو فطور نبر بابو النابيت يتكفت اللتن ياسك امسال تكر بلو كايوت شقري فترال يستبجد كمن يمنجان دميهون مقمت اي كبجم بهت مسافای هنیتا بزیو بورن او راجع اندو یک ایشبر ون جلینیا دیریت بود دکتر گازلو ارکانون ایت انسا لسنجی لبال بیتو کم مایت تایات یه مطمئن فصل معاملت ایکشش شهندم میدن عبارنا የሚያስተፋው እንደሚሰቃይ በቅርብ ጎረቤቶቹ ይታወቃል። በመጨረሻም መጽሐፊው ምነት የዚህ ሁሉ በደል ባለቤቶች ለሰው ልጅ ከሚያስፈልጉት ዘላቂና መሰረታዊ ነገሮች ይልቅ አላፊ ፍላጎታቸውንና ጥቅማቸውን በማሳደድ የሚሯሯጡ ወገኖች ናቸው። ዛሬም ከስደት ከስቃይና ከሞት በመለስ የብዙ አካሎቻችን ህይወት የተሰዋበትን ደም የፈሰሰበትንና ተስፋችንን የጣልንበትን የዲሞክራሲ ውጋጋን በተለመደው ራስ ወዳድነት ስግብግብነትና ስልጣን ፈላጊነት ስሜት የታወሩ ግለሰቦች ከሰብአዊነት ይልቅ ጎሳንና ክልላዊ ይዞታን ሽፋን በማድረግ ለድሃውና የዋሁ ህዝብ የደም ፍሳሽ የሚቀላውጡ መኖራቸውን ጸሐፊው በሐዘን አስተውሏል። ሁላችንም ጭካኔንና በቀልን የዓላማችን ግብ መምቻ መሳሪያ ሳናደርግ ባሸመቀ አንደበት ሳንደለልና ለወንጀል በተዘጋጀ ሰውነት ሳንጋደል ለሰው ልጆች አንድነትና ፍቅር እንሰለፍ። ያልታደለው ትውልድ ሰማዕታት ለሚገድሏቸው እንኳ እስከመጨረሻው አስተባታቸው በታመቀ ፍቅር ስለነጻነት ይዘምሩላቸው ነበር። ሰውን በማፍቀር ሰብእናን በማክበር ለሰው ልጆች እኩልነትና ልዕልና ውዲዮታቸውን በመስጠት ወገን አፍቃሪነታቸው አንጸባራቂ ምሳሌዎቻችን ነበሩ፣ አሁንም ናቸው። እናፍቅራቸው፣ እንፋቀር። ተፈጸመ። ተክላላ ፕሮግራማችን በዚሁ ይጠናቀቃል። ይሄንን ፕሮግራም ለገጣጥ ካንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናስተማለን። ደህና አምሹ።